ሐሙስ ምሽት ሰኔ 9 2014 ዓ.ም ተምረት የጋቢና ቤይ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የመሰናዶ መሪ ኤደን ገረመው ሲሆን የምስልና ድምጽ ምህንድስናው የሚመራው ደግሞ ኤልያስ አስማረ ነው። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
የለያዩ አምዶችን በመክፈት የወጣቶች አምድ አለን፣ ባህላችንን እናስተዋውቅበት አምድ አለን፣ የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው፣ ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን።
የሰማችሁት ዳንኤል ገብረ ማርያምን ነው። በዚህ በዩናይትድ ስቴትስ መዝናኛ የተሰኘ መጽሔት አዘጋጅ ነው፣ በምሽቱ እንግዳችን አድርገናል። በሌላ በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የብዝሃ ህይወትን በማቆየት ለረጅም ዓመታት በማቆየት ትታወቃለች፣ ይህንን እንዴት ልታደርግ ቻለች የሚለውን በተመለከተ ስለተሰናዳ አንድ የፎቶግራፍ ኤግዚቢሽንም መሰናዶ ይኖረናል። ሌሎች ጥንቅሮችንም ይዘናል። በድጋሚ አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መዝናኛ መጽሔት በሰሜን አሜሪካ እየታተመ የሚሰራጭ የባህል ንግድና ማህበራዊ ጉዳይ ላይ ያተኮረ መጽሔት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው ይሄው መጽሔት ኢትዮጵያውያንን ባህልና አኗኗር ከመዘከር ባለፈ እርስ በርስ እንዲቀራረቡ ድልድይ በመሆን እንዲሆን ህልም እንዳለው ከመስራቾቹ ከአንዱ ሰምተናል። ስለመዝናኛ መጽሔት የበለጠ ለማወቅ ሀብታሙ ስዩም ከመስራቾቹ መካከል አንዱን ጋብዛል። ቀጥሎ ይቀርባል።
ሙሉ ስሜ ዳንኤል ገብረ ማርያም እባላለሁ። ይሄንን መዝናኛ እንግሊዝኛ መጽሔት ለሶስት ነው የምናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ለገሰና አርቲስት በደ ማርያም አመተ ይባላሉ። ሌሎች ከኔ ጋር አብረው የሚሰሩት ሁለቱ ሰዎች ከአዘጋጆቹ መካከል እኔ አንዱ ነኝ ማለት ነው።
እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታልና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው መዝናኛ። መዝናኛ ለመጀመር ያነሳሳችሁ ምክንያት ምንድን ነው የሚለውን እስቲ አጠር አድርገን ገረን።
መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያንና ትውልድ ኢትዮጵያን በዚህ በዲሲ አካባቢ ይኖራሉ። ከ300 ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያንና በኢትዮጵያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያንና ትውልድ ኢትዮጵያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያና ትውልድ ኢትዮጵያን እርስ በርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ ዓመት ይህንን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ዴን እዚህ አካባቢ የነበረውን ፍላጎታችንም ከተለያዩ ሎስ አንጀለስ፣ ከካሊፎርኒያ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያውያንም ድርጅታቸውን በማስተዋወቅ ላይ ይገኛሉ። ይህን ይመስላል። ይሄ ነገር ዋናው መጽሔቱ እንድንጀምር ያነሳሳ ነገር።
መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች፣ የምትዳሰሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው?
እንደምታውቀው እዚህ አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው። አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው ሌላውን ማህበረሰብ በማገልገል ላይ ይገኛሉ ስለማንቀርባቸው ማለት ነው። ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ ይህ ክፍተት ተስተዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖርብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አምድ አለን፣ ባህላችንን የምናስተዋውቅበት አምድ አለን፣ የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው፣ ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን፣ በህግ ጉዳይ ላይ ያተኮሩ አምዶች አሉን ማለት ነው። እነዚህ ነገሮች የሚያደርጉ ቋሚ አምድና ጸሐፊዎችን በማማከር ለምሳሌ በህግ ባለሙያዎችን፣ በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሔታችን ላይ ይወጣሉ። መጽሔታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮችና ልምዶች ያሏቸውን ኢትዮጵያና ትውልድ ኢትዮጵያን የምናስተዋውቅበት መድረክ ነው።
በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ?
አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይሄንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን ዲዛይን የሚያደርግ ሰው፣ ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል። ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛውን ስራ የምንሰራው እንደ ሁለተኛ ስራ ስለሆነ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። የህትመት ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ እንትን በየቤቱ ለመላክ የፖስት ገንዘብ ያስፈልግሃል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንዳልኩ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይህን እነዚህን ጽሁፎችን ለተመልካቾቻችን ደግሞ ለአንባቢዎቻችን የማታቀርብ ከሆነ ሰዎቹ ያንን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው እኛ ያደረግነው ማለት ነው። ፊዚካሊ መጽሔቱን እናትማለን። የመጽሔቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜይል እንካለን ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሁፎችን እናቀርባለን፣ እንተርካቸዋለን። የዩቲዩብ ገጽ አለን፣ ዩቲዩብ ገጻችን ላይ። ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች ይፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ፣ የተለያዩ የንግድ ተቋማት አሉ፣ ግለሰቦች። ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው።
በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሔቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮች ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት?
እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸው። አሁን ህንዶቹን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች አሏቸው ማለት ነው። በርከት ያሉ ማለት ነው። እና ሌሎቹም እኛ ብቻ ሳይሆን መብዛት አለበት ብዬ ነው የማስበው። ምክንያቱም ሀገራችን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካ ሀገር ውስጥ የተለያዩ ኢንፎርሜሽኖችን ቤት ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይም ደግሞ ግለሰቦች ወይም ድርጅቶች ይህንን ዓላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ። ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ። ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዱ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ ዓመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ ነው የሄዱ። ግን ማህበረሰባችን አንድ ስትሮንግ ውጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንኦት ሊሰራበት ይገባል ብዬ አስባለሁ።
እጅግ በጣም አመሰግናለሁ ዳንኤል ገብረ ማርያም። መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዘጋጆች እንዲሁም መስራቾች መካከል አንዱ ነው። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኛም በጣም ነው የምናመሰግነው የእንግዳችሁ ስላደረጋችሁን በጣም አመሰግናለሁ።
ተከታዩ ዘገባችን ደግሞ በቅርቡ የተካሄደ የፎቶግራፍ ኤግዚቢሽን ጋር ይወስደናል። The Last Incubators of Biodiversity ስም ደግሞ በግርድፍ ትርጉሙ የመጨረሻዎቹ የብዝሃ ህይወት ማበልጸጊያዎች ይሰኛል። ይህንን የፎቶግራፍ ኤግዚቢሽን ያዘጋጁትን የኢትዮጵያ ኦርቶዶክስ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን ደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ፈፈስላሴ እንዲሁም ደግሞ የፎቶግራፍ ጥበብ ባለሙያን ህልና አበበን አንክሬ ያሰናዳውት ዘገባ ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት ዲጂታል ህትመት የሆነው አፍሪካ ሪኒዋል ኢትዮጵያ ካላት የቆዳ ስፋት 14.7% ብቻ በደን መሸፈኑን ይገልጻል። ይሄ አሃዝ ታዲያ ከ100 ሚሊዮን በላይ ህዝብ ባላት ሀገርና ከካርቦን ነጻ የሆነ የምጣኔ ሀብት መርህ ለምትከተል ሀገር እጅግ አነስተኛ ነው። በብዝሃ ህይወት ላይ ጥናትና ምርምራቸውን ያደረጉ ባለሙያዎች እንደሚናገሩት አብዛኞቹ ሀገር በቀል ዛፎችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አብያተ ክርስቲያናትና ገዳሞች ውስጥ የሚገኙ ናቸው። ቤተክርስቲያኗ ጠብቃ ያቆየቻቸውን ዛፎችና ብዝሃ ህይወት ለማስቀጠልም የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ከዚህ በተጨማሪም ያላትን ብዝሃ ህይወት በማካፈልም ትታወቃለች። ቤተክርስቲያኗ የተለያዩ የልማት አጋሮች አላት ሲሆን የኖርዌጂያን ቸርች ኤድ ተቋም ጋር የምታደርገው አንዱ ነው። አብያተ ክርስቲያኗ ምን ያህል የብዝሃ ህይወት ሀብት እንዳላት ለማስተዋወቅ በተጨማሪም በማህበረሰቡ ዘንድ ግንዛቤን ለመፍጠር የፎቶግራፍ ጥበብ ባለሙያ ህሊና አበበ ስራዎቿን ካንዶር በፊት በፈንድቃ የባህል ማዕከል The Last Incubators for Biodiversity ወይም በግርድፍ ትርጉሙ የመጨረሻው የብዝሃ ህይወት ማበልጸጊያ የተሰኘ ስብስብ አቅርባለች።
ፎቶግራፊ ኤግዚቢሽን የተካሄደው ፈረንጆች አቆጣጠር ከ19 እስከ 26 ባንሳም ያክለበት ክፍት የነበረው አዲስ አበባ ላይ ፈንድቃ የሚባለው የባህል ማዕከል ውስጥ ነበር። ጥሩ ምላሽ ያገኘ ይመስለኛል። የተለያዩ የማህበረሰቡ ክፍሎች ባላቸው መረጃ ሄዶ ያዩት ይመስለኛል። እንደተረዳሁት እንግዲህ በቶታሊ ወደ 29 ፎቶግራፎች ታይተዋል። ከዛ ውስጥ ወደ 18 ያህሉ ናቸው ሌሎቹ በድርጅቱ በኩል የተነሱ ፎቶግራፎች ናቸው። ያው ኢትዮጵያ ውስጥ ያሉ ክርስቲያናት ላይ ያሉትን ደኖች ወይም አጸደ ቤተ ክርስቲያን የሚባሉትን ያሳየ ነው። እንግዲህ ብዙ ጥናቶች ተካሂደዋል በዚህ ጉዳይ ላይ እና ምንድን ነው ኢትዮጵያ ውስጥ እንደምናውቀው ብዙ ዛፎች ይቆረጣሉ፣ ደን እየተመናመነ ሄዷል ከጊዜ ወደ ጊዜ። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስናይ ከጥንት ጀምሮ ቤተክርስቲያኗ ያቆየቻቸው ደኖች ወይም አጸዶች አሉ እና ምንድነው እንግዲህ ጥናቱ የሚያሳየው እነዚህ በተለይ ሀገር በቀል የሚባሉትን ዛፎች አቆይታ መኖሯን ያሳያል። ስለዚህ the last hotspots ማለት አሁን እንግዲህ የትም ቦታ ብንሄድ ትንሽ የተመናመነ ስለሄደ ላናገኛቸው እንችላለን እነዚህን ዛፎች። ጠርኖ ኢትዮጵያ ውስጥ ያሉትን ደኖች አቆይታ የሚያሳይ ነገር ነው ማለት ነው። ሰው ከሱ የተነሳ ነው ርዕሱን የመረጥኩት።
ህሊና ስራዎቿ ትኩረት ስላደረጉበት እና ስላየቻቸው የብዝሃ ህይወት እንቅስቃሴዎችም ታነሳለች።
እሺ፣ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ70,000 በላይ የሚሆነ አብያተ ክርስቲያናት እንዳሏት ይገመታል። ከነዚህ ውስጥ ወደ 35,000 የሚያክሉት በደን እንደተሸፈኑ ነው ጥናቶቹ የሚያሳዩት። እዚህ ኦርቶዶክስ ቤተክርስቲያን እጽዋት በተለይም ዛፎች ሲቆረጡ አይታይም ወይም እስካሁን ተጠብቀው ቆይተዋል። ነገር ግን ነው አሁን ባለው ሁኔታ የተመናመኑ ሄደዋል፣ ቦታዎች ይመናመናሉ። ነገር ግን አሁን ብዙ ጊዜ ብናይ በተለይ ከካሊያር ላይ ቢታይ ግልጽ ለሆነ ቦታ ላይ ትናንሽ ጫካ ነገር ብታይ በአብዛኛው ቤተክርስቲያን ታገኛለሽ። እንደውም በዚህ ጉዳይ ላይ ሰፊ ጥናት ያደረጉት ተመራማሪ ዶክተር አለማየሁ ዋሴ ይህንን በጥሩ ሁኔታ ገልጸውታል። እና ብዙ ጊዜ ዛፎች ካያችሁ ወይም ጫካ አካባቢ ካያችሁ ቤተክርስቲያን አለ ማለት ነው። ኦልሞስት እንደዛ ተብሎ መደምደም እስከሚቻል ነው የቀሩት። እኔ ይህንን የፎቶግራፊ ፕሮጀክት ስራ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል የሚተገበር ፕሮጀክት አለ እና ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር እና የኖርዌይ መንግስት ኖርዌይ ኤምባሲ በኩል በሚያገኘው ድጋፍ በተለይ እነዚህም የቤተክርስቲያን አጸዶችን የመጠበቅ እና የማስፋፋት ፕሮጀክት ላይ ነው እና በዛ በኩል በመናገሻ ላይ ከአዲስ አበባ ትንሽ ወጣ ብላ የምትገኝ ቦታ ነች። ትልቅ የሚባል ጫካ ያለበት ቤተክርስቲያን አለ የመድኃኔዓለም እና ማርያም ገዳም ነው እና በአብዛኛው የኔ የፎቶግራፊ ዶክመንቴሽን ኦቨር ታይም እዛ አካባቢ ሄጄ ነው ዶክመንት ያደረኩት ወይም በፎቶ አስደግፌ ያሳየሁት። ነገር ግን ይህ ፕሮጀክት በተለያየ ቦታ እየተተገበረ ነው።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰፈስላሴ ቤተክርስቲያኗ የደንና የብዝሃ ሕይወት ጥበቃን ማቆየት የቻለችው ከመንፈሳዊ አስተምህሮቷ ጋር የተቆራኘ በመሆኑ ነው ይላሉ።
ጥናቱ በኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን ብቻ ሳይሆን የተለያዩ ፍላጎት ያላቸው ሰዎች እያተኑ የነበሩት ጥናቶች አሉ። ለምሳሌ የዶክተር አለማየሁ አሴ ግንኙነቶችን ያጠኑት ነገር አለ። ቅዱስ አባተ ጎበና እነዚህ አይነት ጥናቶች አሉ። በዋናነት አሁን እኛ በጣም ትኩረት ሰጥተን የምንመለከተው ቴዎሎጂካል ሪፍሌክሽኖቹ እንዴት አቆዩት የሚለውን ሰዎቹ ነገሮችን ራሱ ይመራመሩበታል። ለምሳሌ ቤተክርስቲያን ይህንን ነገር ያቆየችበት ምክንያት አንደኛ ሰዎች ትምህርት የቴዎሎጂካል ሪፍሌክሽን ለምሳሌ ደን አሁን ቤተክርስቲያን እግዚአብሔር መኖሩን እግዚአብሔር አምልኮን እግዚአብሔር ሲገለጽ ራሱ ተገልጾ አይደለም በስጥረት ነው የሚገለጸው እና እንደዚህ አይነት አስተምሮች አሉ። ሁለተኛ የቤተክርስቲያን የኤደን ሪፕሊካ ነች ተብላ ትታመናለች። ለምሳሌ መጽሐፍ ቅዱስ እንደምንመለከት ኦሪት ዘፍጥረት ምዕራፍ 2 ምዕራፍ 8 ላይ እግዚአብሔር አምላክን በምስራቅ ገነትን ተከለ። እግዚአብሔር አምላክን ለማየት ደስ የሚያሰኘውን ለመብላት መልካም የሆነው ዛፉ ከምድር አበቀለ። ይህ ማለት አንደኛው ቴዎሎጂካል ሪፍሌክሽን ነው። ከሰላሳ በላይ የሚሆኑ የእግዚአብሔር የመጽሐፍ ቅዱስ ተጠቅሷል። በቅዱሳ መጽሐፍ ተጽፏል። ስለዚህ እነዚህ አስተምህሮቶች ለምሳሌ ለምን ቤተክርስቲያን አቆየች የሚለው ለምሳሌ አሁን ሳንክቹዋሪቲ ቲንኪንግ በጣም በዛ ነገር ለቅዱስ ነገር የመፈለግ ነገር ለምሳሌ ኦላይቭ ወይም ወይራ ዛፍ ከሰባቱ ምስጢራት ሶስቱ የተገደሩት በወይራ ዛፍ ነው። ስለዚህ ወይራ ዛፍ ሰው ሲቆም እንዲህ በሚያስተምሩት አባቶች ወይራ ዛፍ እኮ ለምሳሌ ለምስራ ለምስራቅ እንዲ ለምስራ ክህነት የሚያገለግል የምንጠቀምበት ነው። ይህን ነገር መቁረጥ እነዚህ ነገሮች ማሰናክል ነው ተብሎ ነው።
ይህን መሰል የክርስቲያኒቷ አስተምሮት ግን ከህዝብ ቁጥር መጨመር ጋር ተያይዞ ከማህበረሰቡ የራቀ ይመስላል።
የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን በአሁኑ ሰዓት የቤተክርስቲያን ደን ልማት ፕሮጀክቶችን መንከባከብ ፕሮግራሞችን ስራ እንገኛለን። ይህ ማለት ከዚያ 70 እና 80 ዓመት በፊት የደን ሽፋናችን 40-50% በነበረበት ጊዜ በኢትዮጵያ ውስጥ አሁን ደግሞ በተለያዩ ምክንያት በህዝብ ብዛት መጨመር ምክንያት የተለያዩ የደን መራቆቶች እየታዩ ይገኛሉ። እነዚህ የደን መራቆቶች ያልተመለከታቸው ቦታዎች በደቡብ ምዕራብ እና በዚህ በቤተክርስቲያን ደን ያለባቸው ቦታዎች በቤተክርስቲያን ደኖች ላይ ነው ያለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወደ 70,000 አብያተ ክርስቲያናትና ገዳማት አድባራት ቢኖሩም ከዚህ ውስጥ ከ1 እስከ 1,000 ሄክታር የሚሸፍን አድባራትና ገዳማት ውስጥ አሉ። እነዚህ ደኖች እነዚህ ከቨሮች ከቨር የሚያደርጋቸው አሁን ፖፑሌሽን የህዝብ ብዛት እየጨመረ በመጣ ቁጥር በደን ዙሪያ የሚኖሩ ሰዎች ይህንን ማገዶ ወይንም ለተለያዩ የእርሻ መሬት ፍለጋ ምናልባት ለከብቶች ግጦሽ በተለያዩ ምክንያት ራሱ ሴትን ለማድረግ እነዚህ እየቆረጡ ይገኛሉ። ስለዚህ አሁን ይህን ነገር እየሆነ ከሆነ እኛ ከተለያዩ ለጋሽ ድርጅቶች ጋር በመሆን እንዲሁም ከገዳማትና ከአድባራት ከመነኮሳት ጋር በመሆን እነዚህን አስተምህሮቶች በደንብ እንዲስፋፉ ማድረግ፣ በሁለተኛነት ደረጃ ደግሞ በአካባቢው የሚኖሩ ሰዎች የተለያዩ የአማራጭ የኖሩ አማራጭ እንዲኖራቸው ለምሳሌ ለማገዶ የሚፈልጉ ከሆነ የማገዶ ቆጣቢ ኢነርጂ ምንጮችን የሚያገኙባቸውን ነገሮች ማመቻቸት፣ የመሬት እጥረት ከሆነ ኢንቴንሲቭ አግሪካልቸር ወይም በትንሽ መሬት ውስጥ ብዙ የማምረት ቴክኖሎጂዎችን ማምጣት፣ እነዚህ አይነት ነገሮችን ስራዎች እንሰራለን። ይህንን የምንሰራው እንግዲህ በኢትዮጵያን ዘመን አቆጣጠር አሁን ይዘበር ነው በ2015 ትኩረት ሰጥተን በምርምር እና በይህንን የአማራጭ ወይም የላይቭሊሁድ ማሻሻል እየሰራን እና እየተገበር እንገኛለን። ይህኑ እየቀጠልበት ነው ያለ ነው።
የፎቶግራፍ ጥበብ ባለሙያ ህሊና አበበና የኢትዮጵያ ኦርቶዶክስ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰፈስላሴ የብዝሃ ሕይወትን ጥቅምና ግንዛቤ ለማስጨበጥ በቀጣይ የሚሰሩ ስራዎችና እቅዶች መኖራቸውን አጫውተውኛል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዩኒቨርሲቲ መጀመሪያ በኮቪድ-19 ምክንያት በኋላም ደግሞ ቀጥሎ ጦርነቱን ተከትሎ ተፈጸመ በተባለ ዘረፋና ውድመት ምክንያት ተማሪዎችን ሳይቀበል መቆየቱ ይታወሳል። አሁን በቅርብ ጊዜ ግን መቀበል መጀመሩን አስታውቋል። መስፍን አራጌ ዘገባለሁ።
በዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና የማለፊያ ውጤት አስመዝግበው የወሎ ዩኒቨርሲቲን ግቢ ከተቀላቀሉት ተማሪዎች አንዱ ከቤንሻንጉል ክልል አሶሳ አካባቢ የመጣው ፈቃዱ ገሰሰ ነው።
ያው ስመጣ በጣም ግራም ያጋባው ሁኔታ ነበር። የመንገዱ ያቀማመጡ ሁኔታ፣ ትራንስፖርቱ ምናምን፣ ግን እዚህ መጥቼ ሳይ በጣም ደስ የሚል ሁኔታ ነው እና በጣም ደስ ይላል። አሪፍ አቀባበል ነበር፣ ደማቅ ነበር፣ በጣም ደስ ይላል።
ከአምስት እህትና ወንድሞቹ የመጨረሻ መሆኑን የሚናገረው ወጣት ከቤተሰቡም ከአካባቢውም ርቆ ሲወጣ የመጀመሪያው ቢሆንም በዩኒቨርሲቲው የተደረገለትን አቀባበል ቤተሰባዊ ሲል ያልሶታል።
እኛ ኤክስፔክት ያደረግነው ሌላ ነገር ነበረ፣ የሚወራውም ሌላ ነው። ያው ችግር አለ አቲዱ ምናምን ርቃችሁ በተለይ ምናምን የሚባል ነበረ። ግን መተን ስናየው በጣም ደስ የሚል ሁኔታ ነው ያለው። ያን ያክል በተባለው ልክ አለመሆኑን አረጋግጫለሁ። ፍራቻ ነበረ በጣም። ከዛ መልስ ብዙ የተሟሉ ነገሮች ላይኖር ይችላሉ በሚለው ሁኔታም ትንሽ ያሳስበኝ ነበረ። አሁን ግን ሁሉም ነገር ተስተካክሎ በቅርቡ ወደ ትምህርት እንደምንገባ ሲነግሩኝ በጣም ተስፋ ነው የሰጠኝ፣ ደስ ብሎኛል።
450 ውጤት በማስመዝገብ ዩኒቨርሲቲውን የተቀላቀለችውና ከሐዋሳ የመጣችው የምስራች ጌታቸውም ወደ ግቢው ከመምጣቷ በፊት ይናፈሱ የነበሩት ወሬዎች ስጋት ላይ ጥለው ነበር ትላለች።
ያ ወሎ ዩኒቨርሲቲን መርጬ ሲደርሰኝ በጣም ደስ ብሎኝ ነበር። ግን ባለው ሁኔታ ወሎ ዩኒቨርሲቲ ላይ ተፈጥሮ በነበረው ነገር በጣም ያስፈራ ነበር። ያው ግቢው በጣም ተበጥብጧል፣ እቃዎች ወድመዋል፣ ትምህርት ቤት የተማሪዎች የሁሉም ነገር በተበላሽቷል ሲባል ነበር የሰማሁት። እናም ደግሞ ያው ቤተሰብም ፈርቶ ነበር ለመላክ እኔን። ከዛ እናቴም ደግሞ ትሄጃለሽ፣ ምንም ነገር የለም፣ ያው እዚህም ዘመድ ስላለን ምንም ነገር የለም፣ ያው ነይ ብለውኝ መጣሁ። ያው ስመጣ ደግሞ ያለው በጣም ደስ ይላሉ። የወሎ ሰዎች አቀባበል ሲያደርጉልኝ በጣም ነው ደስ የሚሉት። የፍቅር ሀገር ነው፣ ደስ ብሎኛል። ዩኒቨርሲቲ ላይም ስመጣም በጣም ደስ ይላል፣ ግቢውም ደስ ይላል። ያው የተማሪ አቀባበልም በጣም ነው ደስ የሚል።
በወሎ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዚደንት ዶክተር አወል ሰይድ የኮቪድ ወረርሽኙን ተከትሎ የተከሰተው ጦርነት ዩኒቨርሲቲው አዲስ ተማሪዎችን ሳይቀበል አንድ ዓመት ገደማ እንዲቆይ እንዳስገደደው ይናገራሉ።
ካላንደር ላይ ትልቅ ጫና ፈጥሯል። ኮቪድ የሚያመጣው የራሱ ተጽዕኖ ነበር። ከኮቪድ በኋላ ደግሞ ወሎ ዩኒቨርሲቲ ነበረው በሰሜኑ ሀገራችን አካባቢ ሲካሄድ የነበረው ጦርነት ለ37 ቀናት ደሴና ኮምቦልቻ በተያዙ ሰዓት አብሮ እንደ ካምፕ ሆኖ ሲያገለግል የነበረ ተቋም ነው።
ዩኒቨርሲቲው በመደበኛና በተከታታይ ከሚያስተምራቸው ተማሪዎች በተጨማሪ ከኮቪድ ወረርሽኝና ከጦርነቱ በኋላ የመጀመሪያ ያላቸውን 3900 አዲስ ተማሪዎችን ተቀብሏል።
ትምህርት ሚኒስቴር 13 ዩኒቨርሲቲዎችን ወሎ ዩኒቨርሲቲ መልሶ እንዲቋቋም ለማድረግ መደቡልን ነበር። ትምህርት ሚኒስቴር ከመደበልን በተጨማሪ በፌዴራል ተቋማት ውስጥ የተለያዩ የምርምር ተቋማት፣ የተለያዩ የፌዴራል ተቋማት፣ በክልል ተቋማት ሳይቀሩ ባለድርሻ የተለያዩ ባለድርሻ አካላት ማህበረሰቡ ሳይቀር በተለያዩ ማህበረሰባችን ክፍል ገብተው የነበሩ አንዳንድ ንብረቶችን ሁሉ በማስመለስ በራሳቸው ባህል ወግ ኮሚቴዎችን በማቋቋም በመመለስ እንደው ድሮ ወደነበርንበት ነን እንኳን ባንል አብዛኛውን ነገሮችን ሪከቨር በማድረግ ነው ወደዚህ መምጣት የቻልነው። ትልቁ ችግር ያለው ላብራቶሪ ወርክሾፕ አካባቢ ገንዘብ እንኳን ቢኖርም ከሀገር ውጭ ነው የሚገቡት እቃዎቹ። ካለው አሁን ደግሞ ዓለም አቀፍ ሁኔታም አንጻር ትንሽ እሱ ጫና ይኖረዋል። ከዚህ ጋር ተያይዞ በተለይ ግዢና ንብረት ባለስልጣን እውነት ለመናገር የደረሰብንን ችግር ከግምት ውስጥ በማስገባት ይህንን አንዳንድ የአሰራር ማሻሻያዎችን አቅልሎልን ሕጉን በጠበቀ መልኩ ግን ደግሞ ቢሮክራሲውን ባሳጠረ መልኩ እንድንገዛ በራሳችን በዩኒቨርሲቲው በጀት እንድንገዛ ባገዘን መሰረት እሱንም እየገዛን እያሟላል።
በጦርነቱ ምክንያት በቢሊዮኖች የሚገመት የዩኒቨርሲቲው ንብረት እንደወደመና እንደተዘረፈ የሚያስረዱት ዶክተር አወል ዩኒቨርሲቲው መደበኛ ስራውን እንዲጀምር የተለያዩ ተግባራት መከናወናቸውን አመልክተዋል።
ወሎ ዩኒቨርሲቲ በአጋጣሚ ጦርነት ቦታ ስለነበር ከመያዙ በፊትም የጦርነት ምልልሶችም ስለነበሩ ተቋሙ ተጎድቷል። ወደ 11.9 ቢሊዮን ኢትዮጵያ ብር የሚሆን ይህ ተቋም ላይ ውድመት የደረሱ በጦርነቱ ፊዚካልም ተጎድቷል። ከዛ በተጨማሪም ደግሞ በስነ ልቦና ደረጃ ብዙ ጫናዎች ይደርሳል። ከተለቀቀ በኋላም ተመልሶ ሲገባ ብዙ የጦር መሳሪያዎች ሁሉ እንዲለቀሙ ተደርጎ ግቢ ውስጥ ማለት ነው። ከዛ በተጨማሪ በእያንዳንዱ የተቋማችን ኢንፍራስትራክቸር ውስጥ የተጻፉት ጽሁፎች ከባድ ነበሩ። በአብዛኞቹ አፍራሽ፣ አንድን አካል በጣም ከፍትና ዝቅ የሚያደርጉ ወዳልሆነ ነገር ሊወስዱ የሚችሉ የተለያዩ ፐብሊክ ፊገሮችን ጭምር ተቋማቸው ለታዋቂ ሰዎች ማለት ነው ጭምር የሚነኩ ብዙ ነገሮች ነበሩ። ቢሮዎቹን ሁሉ ኤክስተንት መጸዳጃ ሁሉ ነበሩ። ከዛ በላይ ከፍተኛ የነበረው መቃብር ነበር ግን የጅምላ መቃብርም ኢንዲቪዥዋል መቃብርም ደግሞ አንዳንድ በየጠል መቃብሮችም ነበር እና እሱን ለክብር ከዚህ ቦታ አንስቶ ሌላ ቦታ ማድረግ ያስፈልግ ነበር ተቋሙን ስራ ከማስጀመር በፊት የሁሉ ነገሮች እንግዲህ ተሰጥቷል።
የሎ ዩኒቨርሲቲ ተማሪዎች ህብረት ምክትል ፕሬዚዳንት ሳሙኤል ጌታውን በተለይ አዲስ ተማሪዎች በጦርነቱ የደረሰው ጉዳት በትምህርታቸውና በውጤታቸው ላይ ተጽዕኖ እንዳያሳድር ከቤተሰባዊ አቀባበል እስከ ስነ ልቦናዊ ስልጠና መሰጠቱን አረጋግጧል።
ወሎ ዩኒቨርሲቲ ሁሉንም ተማሪዎች ፍሬሽዎችንም ሲኒየር ተማሪዎችንም በጠራቁጥር ሁሌ ከዩኒቨርሲቲው አመራሮች ከከተማ ወጣቶችና ግቢ ውስጥ ካሉ የተማሪ ህብረቶች የተማሪ ህብረት አለ ሰላም ፎረም እንዲሁም ጸረ ሙስና ኮሚቴዎች አሉ። እነሱ ጋር በመቋቋም ከመንሃሪያ እስከ ግቢ በር ድረስ ባለው አቀባበል ያደርጋል። ሁሉንም የግቢያችን ተማሪዎች ሰርቪስ ይመድባል። ከመንሃሪያ ጀምሮ እስከ ግቢ ድረስ በተለይ ደሴ ካምፓስ ለሆኑት ከመንሃሪያ ደሴ ካምፓስ ድረስ ለኮምቦልቻዎችም እንደዚያው ከደሴ መንሃሪያ ኮምቦልቻ ግቢ ድረስ ያደርሳልና ተሽከርካሪ ይመድባል። ተማሪዎች ሲገቡ ጀምረው በር ላይ ድንኳን በማዘጋጀት ሸኝ ቤተሰብ በሚመጣበት ሰዓት ወንበሮችን ድንኳን በማዘጋጀት እነሱ ውስጥ እንዳርፉ በማድረግ የቡና ሴሬሞኒ ነበር። ግቢ ላይ ሲቆዩ መረጃ የለለባቸውና መተግበር ያለባቸውን ህጎች ዩኒቨርሲቲው ነው ተማሪዎች በምን አይነት መልኩ ትምህርታቸውን መከታተል እንዳለባቸው ከዩኒቨርሲቲው አመራሮች ኦሪንቴሽን እና የሳይኮሶሻል ስልጠና ሲሰጥሏል ማለት ነው።
ወጣቶቹ ከቅርብ አመታት ወዲህ በከፍተኛ ትምህርት ተቋማት የሚስተዋሉ አለመረጋጋቶችና ግጭቶች እንዳይደገሙ ከአፍራሽ መልክቶች ራስን መቆጠብ እንደሚገባ ያሳስባሉ። ፍቃዱ ገሰሰ።
ሁላችንም የራሳችን የሰላም እንቅስቃሴዎችን እንደንቀሳቅሰን ከተለያዩ ንግግሮች መጥፎ ነገሮችን ከሚያነሱ ሰዎች ርቀን ትምህርታችንን ማቆማችን በስነ ስርዓት ተዘነቀን የራሳችንን ግብ እንድንመታ ነው።
የመጣንበትን አላማ ለመዘንጋት ቀዳሚ ተግባራችን መሆን አለበት የምትለው ደግሞ የምስራች ጌታቸው ናት።
ያሉነ ወሬዎችን በማውራት ነው ያው እንደዚህ ግጭት ምናምን የሚመጣውና ወጣቱ ያው እኛ ምንም አናቅም። ያው አንዳንድ ወጣቶች ናቸው እንደዚህ ራሳቸውን ሳይገልጹ ያው ወጣቱ እንዲረበሽ የሚያረጉት እና ደግሞ ወጣት ስለሆነ ቢያንስ ራሳችንን አውቀን ቤተሰቦቻችንን አውቀን መኖር እንዳለብን ወገነዘው ለራሴም እነሱም ደግሞ ራሳቸውን እንዲያውቁና ያሉበትን ሁኔታ እንዲያውቁ።
ወሎ ዩኒቨርሲቲን መልሶ ለማቋቋም መንግስታዊና መንግስታዊ ያልሆኑ ተቋማት የዲያስፖራው ማህበረሰብ በበርካታ ሚሊዮኖች ብር የሚገመት የተለያዩ ንብረቶችን ቢለግሱም አሁንም ግን በተለይ የተግባር ዕውቀት የሚቀሰምባቸው ቤተሙከራዎች ጥረት እንዳለ ለማወቅ ተችሏል። ወሎ ዩኒቨርሲቲ በኮምቦልቻና በደሴ ግቢዎቹ አዲሶቹን ጨምሮ በመደበኛ በ ከአት በኤክስቴንሽን እና በክረምት መርሃ ግብር 25000 ተማሪዎችን ያስተናገደ ይገኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ተመልካቾቻችን ስትከታተሉት የቆያችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የአዲሱ ትውልድ ድምጽ ጋቢና ቪኦኤ ነበር። ለሐሙስ ምሽት ያዝመላችሁ መሰናዶዎች እዚህ ላይ ፈጸምን። የደንገረመው መሰናዶውን እየመራው ኤልያስ አስማረ፣ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ ቆይተናል። አስተያየት ጥያቄዎቻችሁን በአማሪክ ፌስቡክ ገጽ ላይ እንዲሁም amharic.com ላይ በመግባት ልታደርሱ ትችላላችሁ። ሰላም ጤና ይስጥልኝ። ደህና ደሩ። We gon' go